የዛሬው መልእክቴ በዚህ በመዝሙር 43 ላይ የተመሰረተና ርዕሱ እውነትና ብርሃንን የመለመን ዓላማ ነው የሚለው። ጠዋት ፓስተር ሁሌም ከሰዓት በኋላው መልእክት በዚህ በማስታወቂያው ላይ ያነበዋል። የመጀመሪያው ንግግሩ እንዳውም ፓስተር ምሩ ከሰዓት በኋላ ይሄን ይሰብካል ብሎ ነው የሚጀምረው እና ደንቆታል። ርዕሱ በእንግሊዝኛ ምንድን ነው የሚለው? ፐርፐስ ኦፍ ሪኩዌስት ኦፍ ጎድስ ላይት ኤንድ ትሩዝ ነው የሚለው እና ዝም ብሎ ብርሃንና እውነት የሚባል ነገር ሳይሆን የእግዚአብሔር ብርሃንና እውነት ዓላማው ምንድን ነው የሚል ነው እና ዓላማውን እዚሁ ጥቅሱ ላይ በግልጥ እናየዋለን እና እኔ ይህንን በጣም አስደናቂ መልእክት ነው ብዬ አስባለሁ። ሰዎች የእግዚአብሔርን ብርሃንና እውነት ቢለምኑ በእውነት አስደናቂ ነገር ይሆንላቸዋል እና እንደ መግቢያ የምናገረው መዝሙር 43 5 ቁጥሮች ብቻ ነው ያሉት፣ በውስጡ ግን አስደናቂ ነገሮችን ይዟል። በቁጥር 1 ላይ ዘማሪው ቅድም ሳነብ እንደሰማችሁት ምን ብሎ ይናገራል? አምላኬ ሆይ ፍረድልኝ፣ አምላኬ ሆይ አቤቱ አምላኬ ሆይ ፍረድልኝ፣ ከአመፃኛ ሕዝብ ክርክር ተሟገትልኝ፣ አቤቱ ከአታላይና ከኃጢአተኛው ሰው አድንኝ። ይህን ዳዊት ነው የዘመረው፣ ንጉሥ ሆኖ ነው የዘመረው እና ንጉሥ ሆኖ ሰው ስለ ሐሰተኞች ፍረድልኝ ብሎ ይዘምራል ወይ የሚለውን ነገር ማሰብ ሊከብድ ይችላል። ግን ዘምሯል ዳዊት የነበረበት እውነተኛ ህይወት ስለነበር እና እንደምታዩት ክርክር እንዳለበት ክርክሩም ከአመፀኞች ጋር እንደነበረ ካታ ላይ ከኃጢአተኛ ሰዎች በመጠቃት ላይ ምን ያህል እንደተጎዳ የሚያሳይ ነው። የብዙዎቻችን ታሪክ ይመስላል። አንዳንድ ጊዜ አታላዮች፣ አጭበርባሪዎች ሰዎችን ሲያጠቁ ሲያስጨንቁ ታያላቸው። አጋጥሞናል ብዙ ነገር እና ታማኞች ናቸው ያልናቸው ሰዎች ሲከዱ በጀርባችንን ሲመቱ ታይቷል። ከዚህም በላይ ምንም እንኳ እግዚአብሔር ብርታቱ ቢሆንም እግዚአብሔር አንተ ብርታቴ ነህ ብሎ ቢናገርም አትተወኝ ብሎ እንደጠየቀም ታያላችሁ። አትተወኝ ይኸው ቁጥር 2 ላይ ምን ይላል? አንተ የብርታቴ አምላክ ነህና አንተ ለምን ትተወኛለህ? ለምን ትተወኛለህ? ከጠላት አስጨናቂነት የተነሳ ለምን እያዘንኩ ሄዳለሁ? ምን ያህል ተጎድቶ እንደነበረ ታያላችሁ እና በቁጥር 3 ላይ ሲመጣ ልመና እና የልመናውን ዓላማ እና ፍጻሜ ግልጽ ያደርጋል። ቅድም እንደተናገርኩት የመልእክቴ ርዕስ ያለው እዚህ ቁጥር 3 ላይ ነው። እነዚህን ነገሮች ቁጥር 3 ላይ በተለይ የተቀመጡትን አንድ በንድ መመልከት በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ የመጀመሪያው ነጥቤ የልመናው ዋና ሐሳብ ቁጥር 3 ላይ ላክ የሚል ነው። አሁን ቁጥር 3ን እንደገና ላንብብላችሁ። አቤቱ እውነትህንና ብርሃንህን ላክልኝ ነው እያለ ያለው። እነዚህን ሁለት ነገሮች ላክልኝ ብሎ ነው የሚናገረው እና ይህ እነዚህን እውነትንና የእግዚአብሔርን ብርሃን ላክልኝ ብሎ ሲለምን ይህንን በዝም ብሎ ማለፍ አንብቦ ማለፍ የሚቻል አይመስለኝም። እኔ ልቤን ስለነካው ነው እና ይህ በቁጥር 3 ላይ ያለው ቃል ላክ የሚለው ቃል ልመና ነው፣ ጸሎት ነው። የጀመረው አቤቱ በሚል ቃል ስለሆነ ጸሎት ነው። ሁል ጊዜ አቤቱ የሚል ቃል ከአንድ አረፍተ ነገር በፊት በእንግሊዝኛም በአማርኛም በሂብሩም በግሪክም ቋንቋ ስታዩ ሁል ጊዜ አንድ የምትነግሩት ሰው እንዳለ ነው የሚያሳየው። አድሬስ ለማድረግ ነው የሚነገረው። አቤቱ እንዲህ አድርግልኝ ብለን ካል ልመና እያቀረብን ነው ማለት ነው። ልክ እንደ አቤቱታ ነው። በኢትዮጵያ በአማርኛ አነጋገር አቤቱታ የሚባል ነገር አለ። ልመናን፣ ሀሳብን የሚገልጥ ነገር ነው። ይህ ቃል ከቁጥር 1 ላይ ባለው አምላኬ፣ በቁጥር 2 ላይም ባለው አምላኬ ላይ ማለትም በዘማሪው አምላክ ላይ ያነጣጠረ ነው። አሁን ቁጥር 1 ላይ ሲጀምር አቤቱ አምላኬ አምላክ ሆይ ብሎ ቁጥር 2 ላይ ደግሞ አንተ የብርታቴ አምላክ ብሎ ይናገራል እና ይሄ ጥያቄው ላክ የሚለው ነገር ያነጣጠረው ወደ አምላክ ነው፣ ወደ እግዚአብሔር ነው፣ ወደ ዘማሪው አምላክ ነው። ወደ ሰው ማነጣጠር ይቻላል። ሰው እውነትንና ብርሃንን ለሰው እውነቱን ለመናገር ካስፈለገ መላክ አይችልም። እግዚአብሔር ብቻ ነው ከሰማይ ይህን መላክ የሚችለው። ስለዚህ ቁጥር አንድ አምላክ ፍረድልኝ፣ ቁጥር ሁለት የብርታቴ አምላክ ነህ በማለት እግዚአብሔርን ሲጠራ ቆይቶ ነው አሁን ይህንን እውነትህን እና ብርሃንህን ምን አድርግልኝ ያለው ላክልኝ ብሎ የተናገረው። እግዚአብሔር ለተጠቁ የሚፈርድ አምላክ ነው። እግዚአብሔር ለደካሞች ብርታታቸው ነው። ይህንን አምላክ በእንደዚህ እውነቱ ማወቅና በሱ ላይ በማንኛውም ሁኔታ መታመን በጣም አስደናቂ አስፈላጊም ነገር ነው። እነዚያን ልመናዎች ያቀረበው ዳዊት ከዛ እነዛን እውነቶች ማለት እግዚአብሔር አምላክ ነው፣ ፍረድልኝ፣ አንተ የብርታቴ አምላክ ነህ ብሎ ያቀረበው ዳዊት ቀጥሎ ያቀረበው ጥያቄ ወይም ጸሎቱ የሚገርም ነው። ስለዚህ ሁለት የተጠየቁ ነገሮች አሉ፣ የተለመኑ ነገሮች አሉ። አንድ በአንድ ብንሄድባቸው ለሕይወታችን በጣም መሰረታዊ መርሆች ይሆናሉ፣ ልባችን ጠልቀው ቢቀመጡ የሚል ሀሳብ አለኝ። ምክንያቱም በአሁኑ ጊዜ ሰዎችን የሚመሩ ብዙ ነገሮች ስላሉ ነው። እና አንደኛው ላክልኝ ብሎ የተናገረው እውነትህን ነው የሚለው። እውነት የሚለው ቃል የመጽሐፍ ቅዱስ ዋና ቃል ነው፣ እውነት። እና ብዙ ጊዜ ተነግሯል። እኔ ስለ እውነት መልእክት አዘጋጃለሁ ብዬ ብዙ ጊዜ ተናግራለሁ፣ እያዘጋጀሁ ነው፣ አዘጋጃለሁ። እና ይሄ እውነት የሚለው ቃል 333 ጊዜ መጽሐፍ ቅዱስ ላይ ተገልጧል። እና 224ቱ ብሉይ ኪዳን ላይ ነው፣ 109ኙ አዲስ ኪዳን ላይ ነው። እና 333 ጊዜ ተጠቅሷል እውነት የሚለው ቃል። ግን ይሄ የልመና ዋና ሀሳብ ላክ የሚለውን ስንመጣ እውነት የሚለው ቃል ምን ማለት እንደሆነ ማወቅ በጣም ጠቃሚ ነው። በምድር ላይ እውነት የሚለውን ቃል እና እውነትን የሚመሳሰል ሌላ ነገር የለም። እውነት የሚለው ቃል ፍጹም የሆነ ነገር፣ እንከን የሌለበት፣ በእግዚአብሔር ባህሪ እና በእግዚአብሔር ማንነት ላይ የተገለጠ ነገር ነው። እውነት ደግሞም በቃል ውስጥና በክርስቶስ የታየ ነው። ጌታችን ኢየሱስ ክርስቶስ ራሱ በጲላጦስ ፊት ቀርቦ እኔ በጣም አሳዛኝ ክስተት የምለው ክስተት ጲላጦስ ፊት ቀርቦ ጌታ ኢየሱስ ሲጠየቅ ልክ ሊሰቀል ጥቂት ሰዓታቶች ቀርተውት እኔ ለእውነት ለመመስከር ነው የመጣሁት ብሎ ጌታ ኢየሱስ ሲናገር ጲላጦስ እውነት ምንድን ነው ብሎ ጠይቆ እንደነበረ ዮሐንስ 19 ላይ ታነባላችሁ። ስለዚህ ይሄ እውነት የሚባለው ነገር በእግዚአብሔር ባህሪ ላይ፣ በእግዚአብሔር ስራ ላይ፣ በእግዚአብሔር አስደናቂ እቅድ ላይ የተመሰረተ የማይለወጥ በምንም ሁኔታ የማይቀየር ነገር ማለት ነው። ስለዚህ በዘመን በጊዜ በሁኔታ የማይለወጥ ነገርን ነው የሚያጠቃልለው። ይሄ እውነት እዚህ እውነት የሆነ ነገር ቻይናም እውነት ነው፣ ኢራንም ውስጥ እውነት ነው፣ የትም እውነት ነው። የትም አሜሪካ እውነት፣ ዩሮፕ እውነት፣ የማይለወጥ ነገርን የሚያጠቃልል ነው። መጽሐፍ ቅዱስ ራሱ ዋና የእውነት ዋና መገለጫ አድርጎ የሚያቀርበው እግዚአብሔርን ብቻ ነው። የእውነት ምንጩ፣ የእውነት መገለጫው፣ ፍጹም የሆነው የማይቀየረው እግዚአብሔር ነው። እሱም ፍጹም እውነትና የማይለወጥ የሚታመን አምላክ ነው። አሁን እግዚአብሔርን እናምነዋለን ብለን የምንለው እውነተኛና የእውነት የማይለወጥ አምላክ ስለሆነም ጭምር ነው። ስለዚህ ይሄ የእግዚአብሔርን የሚያውቅ ሰው እኔ ያንተ ነኝ፣ አድነኝ፣ እኔ ያንተን ትእዛዝ ፈልጊያለሁ የሚል አይነት ሀሳብ ነው የሚናገረው። ይሄ እንግዲህ መጽሐፍ ቅዱስ ላይ ስለ እውነት በጣም ብዙ ነገሮች ተገልጠዋል እና ከመጀመሪያ ጀምሮ አሁን መዝሙር 119:94 ላይ ያለውን እዚህ ጋር ጽፌዋለሁ። ከመጀመሪያ ጀምሮ የእግዚአብሔር ቃል ራሱ የቃልህ እውነት ነው፣ የጽድቅህን ፍርዶች በሙሉ ለዘላለም ይኖራሉ ብሎ ይናገራል እና ኢሳይያስ 65 ላይ ደግሞ እንዲሁም በምድር ሁሉ የተባረከ በእውነት አምላክ ይባረካል። እግዚአብሔር የምን አምላክ ነው? የእውነት አምላክ ነው። እግዚአብሔር በምድርም ላይ የማለ በእውነት አምላክ ይምላል። እና በጣም ይገርማል። መጽሐፍ ቅዱስ እግዚአብሔርን የሚያቀርበው የእውነት ሁሉ መለኪያና መስፈርት ደግሞ የእውነት ባህሪ ሁሉ መሰረት እንዳደረገ እንደሆነ በመግለጥ ነው። አሁንም ይህንን የመጀመሪያውን ሀሳብ ጥቂት እሄድበታለሁ። ይህንን እውነት ላክልኝ ብሎ ዳዊት ሲናገር ይህንን እውነትህን ላክልኝ ብሎ ነው እየተናገረ ያለው እና አዲስ ኪዳን ጌታ ኢየሱስ ስለዚህ እውነት ሲናገር እውነት ነፃነት ሰጪ እንደሆነ ተናግሯል። ምናልባት ይሄ በጣም የታወቀው ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ነው። ምን ተብሎ ይታወቃል? ዮሐንስ ወንጌል ምዕራፍ 8 የጌታ ኢየሱስ ክርስቶስ ውይይት ዲስኮርስ ነው ተብሎ ይታወቃል። ከፈሪሳውያን ጋር እየተወያየ በነበረበት ጊዜ ፈሪሳውያን አንዳንድ ጥያቄ ሲጠይቁት ጌታ ኢየሱስ ምን ብሎ ተናግሯቸዋል? እናንተም እውነቱን ታውቃላችሁ፣ እውነቱም ነፃ ያወጣችኋል አላቸው። በጌታ በኢየሱስ እናምናለን ብለው ለተናገሩ ሰዎች ነው። ቁጥር 29 ላይ ልክ ነህ አንተ፣ እውነት ነው፣ ስለዚህ በአንተ ላይ እምነታችንን እንጥላለን ብሎ ሲናገር ጌታ ኢየሱስ ሲናገሩ እውነቱን ታውቃላችሁ፣ እውነቱ ምን ያደርጋችኋል? ነፃ ያወጣችኋል። እዩት፣ በደንብ ስሙ። በመንፈሳዊም ዓለም ይሁን በማንኛውም የህይወት ዘርፍ ነፃነት ተሰምቶ ልንኖር የምንችለው እውነትን ስናውቅ ብቻ ነው። ነፃ ለመውጣት ላለመወናበድ እውነትን ማወቅ አስፈላጊ ነው። ለዚህ ነው ዘማሪው እኔ አንድ ነገር እንድትልክልኝ እፈልጋለሁ፣ ያለሁት በጭንቀት ውስጥ ነው፣ ጠላቶች አሉኝ፣ የተለያዩ ነገር ስለ እኔ ውሸት ይናገራሉ፣ ቁጥር አንድና ቁጥር ሁለት እና በጣም ተጨንቄያለሁ፣ አትተወኝ። ግን በዚህ ሁሉ ሊረዳኝ የሚችለው ነገር ሁለት ነገር ብትልክልኝ ነው። አንደኛው ምንድን ነው? እውነትህን ላክልኝ። ሁለተኛው ደግሞ ምንድን ነው? ብርሃንህን ላክልኝ። አሁን ብርሃንህንም ላክ የሚለውን ታያላችሁ። ከእውነት ጋር በሰዎች ህይወት ውስጥ በጣም ጠቃሚው ነገር ብርሃን ነው። ብርሃን ከእውነት ጋር በጣም ጠቃሚ ነው። ብርሃንህን ላክ የሚለው ነገር ብርሃን አስደናቂ ለሰዎች በጣም ጠቃሚ ስለሆነ ነው። ይሄ የፀሐይን ብርሃን በተመለከተ የቀረበ ጥያቄ አይደለም። ይሄ የእግዚአብሔርን ህልውና፣ የእግዚአብሔርን እውነት፣ የእግዚአብሔርን መልካምነት በልባችን በህይወታችን እንዲገለጥ የጠየቀ ጥያቄ ነው። ከዚህም በላይ ብርሃን የእግዚአብሔርን ምሪት፣ የእግዚአብሔርን ተስፋ የሚያጠቃልል ነገር ነው። እግዚአብሔር ራሱ ምንድን ነኝ ብሏል? በመጽሐፍ ቅዱስ ላይ እግዚአብሔር ምንድን ነው? ብርሃን ነው። እግዚአብሔር ፍቅር ነው ተብሎ ተጠቅሷል። ግን እግዚአብሔር ብርሃን ነው። በሱ ዘንድ ምን የለበትም? ጨለማ የለበትም። አሁን ይህንን ሲናገር እግዚአብሔር አንተን ራስህን እና የብርሃን የሆነውን ባህሪን በውስጤ ግለጥልኝ የሚል ሀሳብ ነው ያለው። እንደምታውቁት ብርሃን ከጨለማ ጋር ሲነጻጸር ብርሃን የሚያሳየው ይሄኛው መንፈሳዊ ብርሃን የአእምሮን የህይወትን መገለጥና ወደ ልዩ መንፈሳዊ ደረጃ መድረስን ነው የሚያሳየው። ስለዚህ ዳዊት በዚህ በቁጥር 3 ላይ ሁለት ነገር ነው የጠየቀው። ላክልኝ ብሎ ነው የጠየቀው፣ ወደ እኔ ይምጡልኝ ብሎ ነው የጠየቀው። ግን ምኖችን ነው የጠየቀው? እውነትህንና ምንህን? ብርሃንህን። አሁን እኔ ሰዋስው ወይም ግራመር ማሰብ እወዳለሁ ሁል ጊዜ። አሁን ይህንን ማሰብ የሚያስፈልገው የእግዚአብሔርን ቃል እውነት ለመረዳት ነው። ስለዚህ ዳዊት ሁለት ነገር ነው የጠየቀው። አንደኛ እውነትህን ነው ያለው፣ ሁለተኛ ምንህን? ብርሃንህን ነው ያለው። ስለዚህ የሌላ ሰው ብርሃን እና የሌላ ሰው እውነት አይደለም የጠየቀው። የማን ነው? ያንተን ነው የሚለው። የማንን እውነት? የእግዚአብሔርን እውነት። የፓስተርን እውነት አይደለም፣ የእግዚአብሔርን እውነት። የሆነ ሰባኪ ወይም ደግሞ የሆነ ታዋቂ ተናጋሪን አይደለም፣ የራሱን የእግዚአብሔርን ነው እየጠየቀ ያለው። ስለዚህ እኛም መለመንና መጠየቅ ያለብን ቢኖር የእግዚአብሔርን የራሱን እውነትና የእግዚአብሔርን የራሱን ብርሃን ነው። አሁን እዚህ ጋር በየልመና ዋና ሀሳብ ላክ የሚለው ላይ እዚህኛው ስላይዴ ላይ አንዳንድ ነገሮችን ለማሳየት ሞክሬያለሁ። ጌታችን ኢየሱስ በዮሐንስ ወንጌል ላይ ትውውቅ ተደርጎለት ነበር። ልክ ሌሎች ወንጌሎች ለየት ባለ መንገድ ዮሐንስ ወንጌል በመጀመሪያ ቃል ነበረ። ቃል የት ነበረ? በእግዚአብሔር ከእግዚአብሔር ጋር ነበረ። ቃል ራሱ ማን ነው ብሎ ይናገራል? እግዚአብሔር ነው ብሎ ይናገራል። ጌታ ኢየሱስ ክርስቶስን ነው የሚገልጠው። ከዛ ቁጥር ሁለት እና ቁጥር ሶስት ላይ ምን ብሎ ይናገራል? እስከ ቁጥር አራት ድረስ በሱ ሕይወት ነበረች፣ ሕይወት ደግሞ ምንድናት ይላል? የሰው ብርሃን ነበረች ብሎ ይናገራል። እንደገና ቁጥር ዘጠኝ ላይ እዚሁ ዮሐንስ ምዕራፍ አንድ ላይ ብትመጡ የሰውን ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ብሎ ይናገራል። አሁን የመዝሙረ ዳዊት የዳዊት ጥያቄ ይህንን ብርሃን ሰውን የሚያበራው ይሄ ሰውን የሚያበራው ተብሎ የተተረጎመው ከግሪኩ ላይ እዚህ ላይ ብቻ ነው፣ እዚህ ቀጥተኛው ትርጉም ላይ ብቻ ነው። እና ለሰው ብርሃን የሚሰጥ አይነት ሀሳብ ነው ሌሎቹ ያሉት። ይሄኛው ግን ሰው ውስጥ ገብቶ ሰውን ራሱ ምን የሚያደርግ ነው? ብርሃን የሚያደርግ ብርሃን ጌታችን ኢየሱስ ክርስቶስ። የእግዚአብሔር ቃል የሚለው እንደዛ ነው። እና የእሱ ብርሃን ጨለማ የማያሸንፈው ብርሃን ነው። በሱ ብርሃን ነበረች እና ብርሃን ጨለማ ደግሞ አላሸነፈውም ብሎ ይናገራል። እነዚህ ሁለቱ ነገሮች ማለትም ሁለት ነገሮች ናቸው የተጠየቁት። እውነትህን ላክልኝ፣ ቀጥሎ ምንህን ላክልኝ? ብርሃንህን ላክልኝ። እና እነዚህ ሁለቱ ነገሮች ወደ ሰው ልብና ወደ ሰው ሕይወት ሲላኩ የሚያደርጉትን ነገሮች እዚህ ጋር ለመዘርዘር ሞክሬያለሁ። አሁን ስላይዱን ብትመለከቱ እነዚህ እውነትና ብርሃን ወደ ሰው ልብ ሲላኩ የሰው ጥያቄ ሁሉ ይመለስለታል። ማንኛውም ጥያቄ በአእምሯችን ሊኖር ይችላል። ይሄ ማንኛውም ጥያቄ መልስ የሚያገኘው የእግዚአብሔር እውነትና ብርሃን በሕይወታችን ውስጥ መስራት ሲጀምሩ ነው። ጭንቀቱ ይቀረፍለታል። ሰው የሚሆነው ነገር በዓለም ላይ ለምን እንደሚሆን መገንዘብና መረዳት ይችላል። አሁን ብዙ ሰዎች በዓለም ላይ የሚሆነው ነገር ያስጨንቃቸዋል። አሁን የእግዚአብሔር ብርሃንና እውነት ተልዕኮ የእግዚአብሔር ብርሃንና እውነት በሕይወታችን እየሰራ በሚሆንበት ጊዜ በዓለም የሚሆነው ነገር በሕይወታችን የሚሆነው ነገር ሁሉ ለምን እንደሆነ እናውቅና እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለምንድን ነው እንላለን። ለበጎ ነው ብለን እንድናምን ያደርገናል። ይሄ የልመናው ሐሳብ በጣም ብዙ ጠቀሜታዎች አሉት። ሰዎች በሆነ ባልሆነው ይፈራሉ። እውነትና ብርሃን ከእግዚአብሔር ዘንድ ሲመጣና በልባችን ሲሰራ ፍርሃታችን ይጠፋል። ሰው እውነትና ብርሃን ከእግዚአብሔር ዘንድ ተልኮለት በሕይወቱ መንቀሳቀስና መስራት ሲጀምሩ በመንፈስ ቅዱስ ኃይል አማካኝነት በእግዚአብሔር ላይ የመታመን ኃይሉ ይበዛል። በግሩፕ በቡድን ላይ አይደለም የሚታመነው፣ በማን ላይ? በራሱ በእግዚአብሔር ላይ መታመኑ ይበዛል። ስለዚህ እኔ እንደዚህ ብያለሁ፣ ኦ እውነትና ብርሃን እንዲላኩለት የሚጸልይ ሰው የተባረከ ብቻ ሳይሆን ተልከውለት የሚያይ ሰው ይሆናል ብዬ ነው የማምነው። እውነትና ብርሃን ላክልኝ ብላችሁ እውነትህንና ብርሃንህን ላክልኝ ብላችሁ የምትጸልዩ ከሆነ ብሩካን ብቻ አይደለም የምትሆኑት። እውነትና ብርሃን በውስጣችሁ ተልኮ በአካባቢያችሁ ያለው አስጨናቂ ነገር ሲጠፋ እናንተ በእምነት ስትሞሉ ማየት ትችላላችሁ። እነዚህ ሁለቱ የተላኩለት ሰው የተለየ ሰው ይሆናል። ክብር ሁሉ ለጌታችን ይሆን። ስለዚህ ጸሎታችን አቅጣጫ መቀየር አለበት የሚል እምነት አለኝ። ሁለተኛው ነጥቤ የመጀመሪያው ነጥቤ ብዙ ስላይዶችን ነው የወሰደው እንደምታዩት። ሁለተኛው ነጥቤ የጥያቄው ዓላማ አሁን ከዋናው ርዕሴ ጋር የሚሄድ ነው። እውነትና ብርሃንን የመለመን ዓላማ ነው ዓላማ ነው ይሄ ጥያቄው። እና የጥያቄው ዓላማ ምንድን ነው? እነሱ ይምሩኝ ነው። አሁን ቁጥር ሶስትን እንደገና ላንብብላችሁ። ቁጥር ሶስትን ስትመለከቱ የእግዚአብሔር ቃል እዚህ በቃሉ ላይ እንደገለጠው እንደዚህ ነው የሚለው፣ አቤቱ እውነትህንና ብርሃንህን ላክ፣ እነሱም እኔን ይምሩኝ፣ ወደ ቅዱስ ተራራህ ወደ ድንኳንህ ያምጡኝ። ተመልከቱ፣ በጣም ጠቃሚ ነው። እኔ እውነትህንና ብርሃንህን ለምንድን ነው ላክልኝ ብዬ የምናገረው? ዓላማ ስላለኝ ነው። እነሱ ምን እንዲያደርጉኝ ነው? እንዲመሩኝ ነው። ፓስተርም ጠዋት በጣም የገረመው ይሄ ነው። ዓላማው ምንድን ነው? እውነትና ብርሃን ዝም ብሎ የሆነ ነገር የሆነ መብረቅ ምናምን እንዲመጣ ሳይሆን እንዲመሩ ነው ጥያቄው የሚናገረው። እነዚህ እውነትህና ብርሃንህ ወደ እኔ ቢመጡ እነሱ ምን ያደርጉኛል? ይመሩኛል። ደግሞ እነሱ ይምሩኝ የሚል ልመናም ነው ያለው። የህይወት ምሪት ለሰዎች ሁሉ አስፈላጊ ነው። አሁን ሰዎች ሁሉ ጥያቄያቸው ቢገባቸውም ባይገባቸው ነገ ምን እናደርጋለን፣ ተነጎዳ ምን እናደርጋለን፣ የሚቀጥለው ዓመት በምን አቅጣጫ እንሄዳለን የሚሉ ጥያቄዎች ይኖሩባቸዋል። ሰዎች እንዲመሯቸው ብዙ ሰዎችን፣ ፍልስፍናዎችን፣ አመለካከቶችን፣ ውሸቶችን ሁሉ የፈለጉበት ዘመን ነበረ። ብዙ ውሸቶች አሉ። አዎ ሰዎችን ለመምራት የተዘጋጁ ብዙ ነገሮች አሉ። ይህንም ማወቅ አለብን። ብዙ የውሸት ሃይማኖቶችም አሉ። ሰዎችን ለመምራት እንመራችኋለን፣ በዚህና በዚህ መንገድ እንረዳችኋለን ብለው ብዙ ሃይማኖቶች በምድር ላይ ተፈልስፈው ያውቃሉ። ብዙዎቹ ሰዎችን ወደ ጨለማ፣ ወደ ሲኦል፣ ወደ ጥፋት ለመምራት በሰዎች የተቀናበሩ በሰይጣንም የተቀናበሩ ቅንብሮች ናቸው። እንደምታዩት ምሪት፣ የህይወት ምሪት ለዳዊት በጣም አስፈላጊ ነገር ነበር። ለእኔና ለእናንተም በጣም አስፈላጊ እንደሆነ አስባለሁ። የህይወት ምሪት በምንም ደረጃ ላይ እንሆን፣ በምንም የእድሜ ሁኔታ ላይ እንሆን፣ እግዚአብሔር የነጋችንን እንዲመራ መጠየቅና መለመን አለብን። ከዚህ የተነሳ ነው ለዳዊት በጣም አስፈላጊ ነገር ነበረ እና ብዙ ጊዜ ምራኝ ምራኝ ሲል ትመለከታላችሁ። አሁን እኔ መዝሙር 25ን መጀመሪያ አንብቤላችኋለሁ። መዝሙር 25 ላይ ዘማሪው ዳዊት በጣም አስደናቂ በሆነ መንገድ የምሪት ጥያቄ አቅርቧል። አሁን ቁጥር 4 እና 5 ላይ መዝሙር 25 ላይ ምን ብሏል? ያንተን መንገዶች አሳየኝ፣ አቤቱ እግዚአብሔር ሆይ ያንተን መንገዶች አስተምረኝ። እንደገና ቁጥር 5 በአንተ እውነት ምራኝ አስተምረኝም፣ አንተ የደህንነት አምላክ ነህና ቀኑን ሁሉ አንተን እጠብቃለሁ። እንድትመራኝ ነው የምጠብቀው። ስለዚህ በአንተ መንገድ በእውነትህ ምራኝ፣ ያንተን መንገድ አስተምረኝ፣ አንተ ነህ አምላኬ፣ ስለዚህ መንገድህን አሳየኝ፣ ምራኝ 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 እያለ ነው። እንደገና ቁጥር 9 ላይ ቅድም አንብቤዋለሁ፣ የዋሁንም እግዚአብሔር የዋህ የሆነውን ሰው ለእግዚአብሔር ዓላማ ለእግዚአብሔር ሐሳብ የተከፈተ ልብ ያለውን ሰው የዋሁንም በፍርዱ ይመራዋል፣ በራሱ ፍርድ የዋሁንም የራሱን መንገድ ያስተምረዋል። ስለዚህ እግዚአብሔር ሆይ ምራኝ፣ በእውነትህና በብርሃንህ ምራኝ ብሎ ለሚጠይቁ ሰዎች በእውነት እግዚአብሔር የሚመራ አምላክ ነው። ዳዊት ሁልጊዜ ምራኝ ሲል ታውታላችሁ። ንጉስ ነው፣ ንጉስ ነበር። ሁሉ ነገር በእጁ ነው። እግዚአብሔርም ደግሞ በጣም ከፍተኛ ሞገስ ሰጥቶታል። ግን ዳዊት ንጉስነት ወይም ደግሞ የፖለቲካ መሪነት፣ የአገር መሪነት ዝም ብሎ ቀላል ነገር አይደለም። ብዙ ፈተናዎች አሉበት በአመራር ላይ ባሉ ሰዎች፣ እዚህም ሀገር ሌላም ሀገር እና በሰዎች ሁሉ ዘንድ እየታያችሁ ሰዎች አንዳንዴ ክፉ ነገር፣ አንዳንዴ ጥሩ ነገር ስለ እናንተ ይናገራሉ። መሪዎች ከሆናችሁ ተንኮለኛ ሰዎች እናንተን ለማጥመድና ለመጣል የማያደርጉት ነገር የለም። ልክ በዛ ውስጥ ነው ዳዊት እውነትህንና ብርሃንህን ላክልኝ፣ እነሱ ይምሩኝ፣ ነገሮችን ግልጥ እያደረገ ሊመራችሁ የሚችል የምትሄዱበትን መንገድ መጠንቀቅ ተጠንቅቆ የሚመራችሁ እግዚአብሔር ብቻ ነው። አንዳንድ ጊዜ እግዚአብሔር በሰዎችን እንደዚህ የሚጠይቁ ሰዎችን ጌታ ኢየሱስን እኛ በምንለው መንገድ እንኳን የማያውቁ ሰዎችን ሁሉ እግዚአብሔር ሲመራ እኔ አይቻለሁ። አንዳንድ ጊዜ እዚህ ያው ኢትዮጵያ እየሄድኩ አገለግላለሁ እንደምታውቁትና አንዳንዴ አባቴ ያሳለፉትን ነገር እንደ ምሳሌ የሰጠሁባቸው ጊዜዎች አሉ አስታውሳለሁ። አንድ ጊዜ አባቴ ወደ ሆነ ገጠር ይሄዱ ነበር። በየሳምንቱ ሰዎች የሚሄዱበት ገጠር ነው እና ገጠር የሚሄዱበት መንገድ እዚህ ጋር አንድ ተራራ ነገር አለው። በዚህ በኩልና በዚህ በኩል ይሄዳል። በዚህ በኩልና በዚህ በኩል ሰዎች ይሄዳሉ። በዚህ በኩል የሚፈለገው ቦታ ይደረሳል። በዚህ በኩል ደግሞ የሚፈለገው ቦታ ይደረሳል። ልክ እዚህ ጋር ሲቆሙ የነገሩኝ ነገር ነው። በዚህ በኩል ለመሄድ የሆነ የከፋቸው ነገር ነበር እና ስጋት የሆነ በልባቸው ውስጥ እና ስለዚህ በቅሏቸውን አዙረው በዚህ መንገድ ሄዱ። በዚህ መንገድ ሌሎች ሰዎች ሄደዋል። ልክ የሆነ መንገድ ከሄዱ በኋላ ሰዎቹ በሙሉ ተዘርፈዋል፣ በሙሉ በሽፍቶች። የዛን ቀን ያልተዘረፈና የዳነ ሰው ቢኖር የኔ አባት ብቻ ነበሩ። እና እግዚአብሔር ሰዎችን በሚገርም መንገድ እንደዚህ ይመራል። አሁን ዳዊትም የሚለው እንደዚህ ነው፣ እውነትህንና ብርሃንህን ምን አድርግልኝ ላክልኝ፣ እና እኔ ውስጥ ይሁኑ እና ይምሩኝ፣ ከክፉ ከአደጋ ከመቅሰፍት የሚያድኑኝ እነሱ ናቸው። ዙሪያዬን ከከበቡ ከጠላቶች የሚያድኑኝ እነማን ናቸው? ብርሃንህና እውነትህ ሲላኩ ነው። ስለዚህ እነሱ ይምሩኝ። ሰዎችን የሚመራ የእግዚአብሔር ምሪት ነው። አሁን እዚህኛውም እንትን ላይ ስትመለከቱ እውነትና ብርሃን ካልመራችሁ በሕይወታችሁ ትሳሳታላችሁ። ሕይወታችሁም በጭንቀት ውስጥ ብቻ ሳይሆን በመከራ ውስጥ ይወድቃል። ብዙ ሰዎች ለምንድን ነው የሐሰት ሃይማኖት የሚከተሉት? እውነትና ብርሃን ስላልመራቸው ነው። እግዚአብሔር በእውነትና በብርሃን እንዲመራቸውና ነገሮችን ግልጥ እንዲያደርግላቸው ስላልጠየቁ ነው። እነዚህ በጣም አስደናቂ ደግሞም ጠቃሚ የጸሎት ጥያቄዎች ናቸው እና አንድ ጥያቄ ልጠይቃችሁ። በሕይወታችሁ መመራት የምትፈልጉት በምንድን ነው? መመራት የምትፈልጉት በማን ነው? በእግዚአብሔር እውነትና ብርሃን ከሆነ ጤናማ ሕይወት ብቻ ሳይሆን ፍጻሜያችሁ ሁሉ ያማረ ይሆናል። በእግዚአብሔር እውነትና በእግዚአብሔር ብርሃን የምትመሩ ከሆነ ጌታ ኢየሱስ ፈሪሳውያንን በሰዎች ፊት በግልጥ እንዲህ ብሏቸው ያውቃል፣ እናንተ እውር መሪዎች ናችሁ። ፈሪሳውያን እኮ የሃይማኖት ሰዎች ናቸው እና ስለ ሃይማኖት አንደኛ ነን እኛ ስለ ብዙ እንቅስቃሴ ብለው የሚናገሩ ናቸው። እናንተ እውር መሪዎች ናችሁ እና ህዝቡን በእውርነት እየመሩ ነው። አዎ ብዙ ነገር ሊሰሩ ይችላሉ፣ ግን በእውርነት ህዝቡን እየመሩ ነበር። አሁን ያለንበት ዓለም ያሉ የሰዎች መሪዎች ሁሉ የእውር መሪዎች አይነቶች ናቸው። የህይወት ትርጉምና ዓላማን ለሰዎች አያሳዩም። ምንድን ነው የህይወት ትርጉም? ምንድን ነው የህይወት ዓላማ? ዝም ብሎ መጮህ ወይም ደግሞ ነው አይደለም። ለነፍስ ጠቃሚ ምሪት ባለማሳየታቸው ብዙዎች በህይወታቸው ተጎድተዋል። አዎ ተጎድተዋል። የእግዚአብሔር እውነትና ብርሃን ሲመሩ ግን ህይወትን ወደ እውነት በብርሃን ይመራሉ። የሰዎችን ፍጻሜ ያማረ እንጂ የዘቀጠ አይሆንም። እዚህ ሀገር በጣም የታወቁ ነቢያት ነን ፈዋሽ ነን ብለው የተነሱ እኔ እንደዚህ እውነት ሳይገባኝ ያደነኳቸው ሰዎች ነበሩ። አንዳንድ ሰዎች እዚህ ሀገር ነው ታሪካቸው እና ብዙዎቹ ግን የኖሩት ኑሮ ከበስተጀርባ ድብቅ እንደነበረና በኋላ ታሪኩ ሲገለጥ እውነትና ብርሃን ያልመራቸው አስመሳዮች እንደሆኑ ተገኝተዋል። እና የእናንተ ጥያቄ ነው ወይ ታዲያ እንደዚህ እንደ ዳዊት አይነት ጥያቄ በእውነት ማን ነው የሚመራችሁ? እንዲመራችሁስ የምትፈልጉት ማንን ነው? የእግዚአብሔር እውነትና ብርሃን ናቸው ወይስ ምንድን ነው እንዲመራችሁ የምትፈልጉት? ይህንን ማሰብ በጣም አስፈላጊ ነው። ዛሬ እኔ የመልእክቴ ዓላማ እነዚህን ሁለት ነገሮች እግዚአብሔርን ላክልኝ ብላችሁ እንድትጠይቁ አይምሯችሁና ልባችሁ ውስጥ ይሄ ነገር እንዲቀመጥ ማድረግ ነው ዓላማዬ። ከእግዚአብሔር ቃል አቅጣጫ ግን የጥያቄው አቅጣጫ ወዴት? ቁጥር ሶስትን እንደገና ተመልከቱት። ቁጥር ሶስት አቤቱ እውነትህንና ብርሃንህን ላክ፣ እነሱ እኔን ምን ያደርጉኝ? ይምሩኝ። ግን ወዴት? ወደ ቅዱስ ተራራ፣ ወደ ድንኳንህም ያምጡኝ። ታያላችሁ፣ ምሪቱ ወዴት ነው የሚለውን ጥያቄ ስትጠይቁ ዳዊት የጠየቀው ልመናው አቅጣጫ ሰጥቶ ነው የምታዩት። አንዳንድ ጊዜ ጸሎታችንን ስንጸልይ ሲሪየስ መሆን አለብን። ጸሎታችን ምንድን ነው ከእግዚአብሔር የምፈልገው? ዝም ብሎ አመሰግንሃለሁ ወይም ደግሞ እንዲህና እንዲህ ይሁን ብሎ መነሳት ነው ወይስ አቅጣጫ እናሳያለን? አሁን ዳዊት ጸሎት ነው እየጸለየ ያለው እና ብርሃንህና እውነትህ ይምሩኝ ብሎ ወዴት የሚለውን አንጠልጥሎ አልተወውም። ወዴት ነው ያለው? ወደ ቅዱስ ተራራ እና ደግሞ ወደ ቅዱስ ምንህ ቤተ መቅደስህ፣ ወደ ቅዱስ ተራራ ይምሩኝ። ተመልከቱ፣ በጣም ግልጽ ነው። እግዚአብሔር ቅዱስ ተራራ የሚባል ተራራ አለው። ይህንን መጽሐፍ ቅዱሳችን የእግዚአብሔር ቅዱስ ተራራ፣ የጽዮን ተራራ እያለ እግዚአብሔር የሚያድርበት ተራራ እያለ ሲናገረው ታያላችሁ። ቅዱስ ተራራ የእግዚአብሔር ሕልውና መግለጫ ነው። እግዚአብሔር የሚኖርበት የሚገኝበትን ቦታ ማሳያ ነው። ይሄም ብቻ አይደለም፣ የእግዚአብሔር ቅዱስ ተራራ የአምልኮ ማዕከል ነው። አሁን እኛ እዚህ የተሰበሰብንበት ቦታ የእግዚአብሔር ቅዱስ ተራራ ተብሎ ሊጠራ ይችላል። የእግዚአብሔርን ፍርድ ዙፋኑ ሁሉ መገለጫ ነው። የህልውናው፣ የክብሩ፣ የአምልኮ ማዕከል፣ የፍርዱ ዙፋን ሁሉ መገለጫ ነው። ይሄ ሐሳብ በዳዊት መዝሙር በጣም ብዙ ጊዜ ተገልጧል። ቁጥሩን መንገር አያስፈልገኝም። ወደ ቅዱስ ተራራ፣ ቅዱስ እርኩስ ያልሆነ እርክስና የማይገኝበት ስትሄዱ የምታገኙት ጽድቅ የሆነበት ቦታ፣ ስትመጡ የምታገኙት እውነት የሚገለጥበት ቦታ ነው የእግዚአብሔር ቅዱስ ተራራ። የእውነተኛ አማኞች ጥማታቸው ወደ ሃይማኖት ምራኝ አይደለም፣ ህልውና ወደሚገኝበት ቦታ ምራኝ ነው። አንተን ወደማገኝበት ቦታ ምራኝ፣ አንተን ወደምጠግብበት ቦታ ምራኝ፣ ክርስቶስ አዳኝነቱ ወደሚታይበት ቦታ ምራኝ ነው። እኔ ይህንን መልእክት ሰዎች ሁሉ መስማት አለባቸው ብዬ አስባለሁ። ወደ ቅዱስ ተራራ ምራኝ፣ የመሲሁ መኖሪያ፣ የጸጋ ዙፋን ጋር የእግዚአብሔር ክብር የበራላቸው ሰዎች ሁል ጊዜ ምኞታቸውና ጸሎታቸው ይሄ ነው። ወደ ቅዱስ ተራራ፣ አንተ ወደምትገኝበት፣ ወደምትከብርበት፣ ሰዎች ወደምትጎበኝበት። በኢትዮጵያ ውስጥ የተለያየ ቦታ ስለ እሁድ ቀን አስተምራለሁ እና በጣም ጥሩ ትምህርት አለኝ እሁድን በተመለከተ እና እሁድ ቀን ሰዎች እግዚአብሔር ቤት መገኘት አለባቸው በተለያየ ጊዜ ጠቅሼዋለሁ። ምክንያቱም እሁድ በእግዚአብሔር ቃል ላይ በጣም ሲሪየስ ትኩረት የተሰጠው ነው እና እሁድ ጌታችን ከሞት የተነሳበት ቀን ነው። የእኛ እሁድ ቅዳሜ አይደለም ሰንበታችን፣ እሁድ ነው ሰንበታችን። እንደ ሰንበት የምንወስደው የአዲስ ኪዳን ሰንበት ጌታ ከሞት የተነሳበት ቀን ነው። ከዚህ የተነሳ ባለፉት 2000 ዓመታት ውስጥ በሙሉ አማኝ የሆኑ ሰዎች መጽሐፍ ቅዱሳቸውን ይዘው ወደ ቤተ ክርስቲያን ይመጣሉ። ምን ለማድረግ? የክርስቶስ ትንሣኤ ቀንን ለማክበር። ይህ እንደ ሕግ አይደለም፣ ግን እንደ በጎ ፈቃድ፣ እንደ እግዚአብሔርን በማድነቅ የተሰራልንን በማድነቅ የምንካፈልበት ቦታ፣ ይህንን የምናሳይበት የምናይበት ቦታ መገኘት ነው። ልክ እንደ ብሉይ ኪዳኑ ሰንበት የአዲስ ኪዳኑ ሰንበት። የብሉይ ኪዳኑ ሰንበት ብለን የምንለው የድሮውን የፍጥረትን ፈጠራ የሚያከብር ነው። የሳምንቱ መጨረሻ ቀን፣ የሳምንቱ መጀመሪያ ቀን ደግሞ እሁድ የአዲሱ ፍጥረት ማክበሪያ ነው። አዲሱ ፍጥረት ማለት ምን ማለት ነው? ክርስትና የተጀመረበት ማለት ነው። እና ሰዎች ወደ ቅዱስ ተራራ ምራኝ ብሎ ሲናገር ልክ ወደዚህ እግዚአብሔር ሕዝብ ወደሚሰበሰብበት ቦታ ያምጡኝ ወደ ማለት ነው። እና እንደገና ሁለተኛው ወደ ድንኳንህ ያምጡኝ ብሎ ተናግሯል። ይሄም ሌላው የምሪቱ አቅጣጫ ነው። ወዴት ነው ብርሃንህና እውነትህ እንዲመሩኝ የምፈልገው? ወዴት ነው? ወደ ድንኳንህ ያምጡኝ። ዘማሪው እኔ መመራት እፈልጋለሁ፣ በእውነትህና በብርሃንህ ምራኝ። እነሱ ሁለቱ እውነትህና ብርሃንህ ይምሩኝ ብሎ ግን አቅጣጫው ወደ ድንኳንህ ነው። የብሉይ ኪዳኑ የመገናኛ ድንኳን እግዚአብሔር በህዝቡ መካከል ለመሆን የተሰራ መገናኛ ድንኳን ነው። ምናልባት ስለ መገናኛ ድንኳን ከዚህ በፊት ብዙ አልተናገርኩም፣ ግን እግዚአብሔር ምንድን ነው ያለው? ይሄ በሲና ተራራ ላይ አስርቱን ቃላት ሰጠና እኔ በመካከላችሁ እኖራለሁ፣ በመካከላችሁ የምኖርበት የመገናኛ ድንኳን ስራልኝ ብሎ ነው ለሙሴ የተናገረው። እና እግዚአብሔር በህዝቡ መካከል ሆኖ ታቦቱ ባለበት ቦታ በህዝቡ መካከል ሆኖ ህዝቡ ዙሪያውን እየተሰበሰቡ ለእግዚአብሔር መስዋዕት እያቀረቡ እንዲያመልኩት የተደረገ መግለጫ ነው። ይህንን ነው ዳዊት የሚናገረው፣ ወደ ድንኳንህ ይምሩኝ። የእግዚአብሔር ድንኳን የተለየ ድንኳን ነው። እንደ አሕዛብ ጣዖታት አይነት አይደለም። ወደ እግዚአብሔር የሚቀረብበት ቦታ ነው፣ በመንፈስ ደግሞም በእውነት። ያ ድንኳን እግዚአብሔር የሚገኝበት ድንኳን ነበረ። ያ ድንኳን ይቅርታ፣ ምሕረት፣ ጸጋ የሚፈስበት ድንኳን ነበር። እግዚአብሔር ራሱ በድንኳኑ ላይ በደመና አምድ ተገልጦ ሙሴና ኢያሱ እግዚአብሔር ፊት ሲቀርቡ ህዝቡ እያየው እየተደነቀ እግዚአብሔርን የሚያመልክበት ቦታ ነበር። ያ ቦታ የመገናኛ ድንኳን እግዚአብሔር የሚመለክበት የአምልኮ ማዕከል ነበር። ስለዚህ ይሄ ዳዊት የሚናገረው እውነትህንና ብርሃንህን ላክ፣ ወደ ድንኳኑ ይምሩኝ፣ ወደ ድንኳንህ፣ ወደ አንተ ድንኳን። ቅድም ወደ ቅዱስ ተራራ ህ አለበት እና አሁንም ድንኳንህ ብሎ ህ አለበት። ወደ አንተ የእግዚአብሔር እውነት ወዴት ነው የሚመራው? ወደ እግዚአብሔር ቅዱስ ተራራ ነው። የእግዚአብሔር ብርሃን ወዴት ነው የሚመራው? ወደ እግዚአብሔር ቅዱስ ድንኳን፣ እግዚአብሔር ወዳለበት ቦታ ነው። ወደ እግዚአብሔር ድንኳን ከተመራን ከእግዚአብሔር ጋር ለመታረቅ በሱ ጸጋና ኃይል ለመሞላት መንግሥተ ሰማይ ለመግባት ዋናው መሪያችን እነዚህ ሁለቱ ነገሮች ናቸው ወደ እግዚአብሔር የሚመሩን። ስለዚህ የእግዚአብሔር እውነት፣ የእግዚአብሔር ብርሃን እውነቱ ትክክለኛውን የማይለወጠውን ነገር ሲያሳይ ብርሃኑ አእምሯችንን አብርቶ ትልቅ መረዳት ውስጥ እንድንገባ ያደርጋል። የአእምሯችን ጨለማ በተለያየ ነገር ተስፋ የምናደርገው ነገር ይጠፋል ማለት ነው። የምሪቱ ውጤት የመሄጃው ቦታ። እንግዲህ ዘማሪው የሚናገረውን ነገር በተደጋጋሚ እያነበብኩ ነው። ቁጥር አራት ላይ ስትመጡ እንዲህ ይላል፣ ከዚያም ወደ እግዚአብሔር መሰዊያ ወደ ታላቅ ደስታዬ እግዚአብሔር እሄዳለሁ። እግዚአብሔር አቤቱ እግዚአብሔር አምላኬ ሆይ አሁን በበገና አመሰግናለሁ። እኔ የምመራው እውነቱና ብርሃኑ የሚመሩኝ ወደ እግዚአብሔር ተራራ፣ ወደ ቅዱስ ተራራው እና ደግሞ ወደ ድንኳኑ ከሆነ እዛ ቦታ ላይ ምንድን ነው የማገኘው? የሚደንቅ ነገር ነው። ወደ እግዚአብሔር መሰዊያ ነው የምቀርበው። እግዚአብሔር መሰዊያ ያለው እዛ ቅዱስ ተራራው ላይና ድንኳኑ ጋር ነው የእግዚአብሔር መሰዊያ ያለው። ይሄ የእግዚአብሔር መሰዊያ የተባለውን ጥቂት ማየት አስፈላጊ ነው። ሰዓቴ ብዙ እየሄደ ነው። አንዳንድ ነጥቦች እናገራለሁ። አምስት ዋና ዋና መስዋዕቶች ብሉይ ኪዳን ላይ ይታወቃሉ። የሚቃጠል መስዋዕት፣ የእህል መስዋዕት፣ የሰላም መስዋዕት፣ እንደገና ደግሞ የኃጢአት መስዋዕት፣ የበደል መስዋዕት የሚባሉ አምስት አይነት መስዋዕቶች እግዚአብሔር ድንኳን ውስጥ ይቀርባሉ፣ ቅዱስ ተራራው ላይ ይቀርባሉ። እነዚህ መስዋዕቶችን በዝርዝር አልሄድባቸውም፣ መግለጫ ሰጥቻቸዋለሁ። ለምሳሌ የእህል መስዋዕት እህል፣ ዘይት፣ ዕጣን ከሚቃጠል መስዋዕት ጋር አብረው ቀርበው ለእግዚአብሔር ምስጋና የሚሆን መስዋዕት ነው። አሁን ኦርቶዶክስ ውስጥ በጽናጽል ሽውሽው እያደረጉ እናቀርበዋለን የሚሉት አይነት ነው፣ ግን የምስጋና መስዋዕት ነው። እና የሰላም መስዋዕት አለ። የሰላም መስዋዕት የምስጋና የህብረት በሰጪው የሰላም መስዋዕት በሚያቀርበው እና በካህኑ ያንን ከሰጪው አምጥቶ በእግዚአብሔር ፊት በሚያቀርበው እና በእግዚአብሔር መካከል ስለሚመሰረተው ህብረት ደስታ ሰጪ የሆነ ነገርን የሚያሳይ ነው እና ይገርማል። የኃጢአት መስዋዕት አለ፣ የበደል መስዋዕት አለ። በዚህ መሰዊያ ላይ እግዚአብሔር ከህዝቡ ጋር ይታረቃል። ህዝቡ ኃጢአቱን በፊቱ ያቀርብና እግዚአብሔር ሆይ ይሄውና ምህረት አድርግልኝ፣ ቸርነትን አድርግልኝ፣ ተቀበለኝ ብሎ ይጠይቃል። በመስዋዕቱ መሰረት እግዚአብሔር ህዝቡን ይቀበላል። ልክ ይሄ ነገር ነው በቀራኒው መስቀል ላይ በጌታ በኢየሱስ የተደረገው። ጌታችን ኢየሱስ ክርስቶስ ለእኔና ለእናንተ ዕብራውያን ላይ ብታነቡ ለአንዴና ለመጨረሻ ምን ሆነ? መስዋዕት ሆነ። የእንስሶች መስዋዕት፣ የእህል ቅርባን፣ የምናምን የምናምን የሚባለው ነገር በሙሉ ተጠቅልሎ በማን ላይ ነው ያረፈው? በክርስቶስ ላይ ነው ያረፈው። ክርስቶስ እኛን ወክሎ በእግዚአብሔር ፊት መስዋዕት ሆኖ ቀርቧል። አሁን እንግዲህ አስቡ፣ ወደ አዲስ ኪዳን ስንመጣ እውነትህና ብርሃንህ እነሱን ላክልኝ፣ እነሱ ደግሞ ወደ ምን ይመሩኛል? እነሱ ይምሩኝ ወደሚያስፈልገው ቦታ። ወዴት ይምሩኝ? ወደ ቅዱስ ተራራህና ወደ ቤተ መቅደስህ፣ ወደ እውነተኛው መመለኪያ ቦታ። እዛ ቦታ ሄጄ መስዋዕት ነው የማየው፣ መሰዊያ ላይ የሚሰዋው መስዋዕት። ማንን አያለሁ? ክርስቶስን አያለሁ። የተሰቃየውን ስቃይ አያለሁ። ለእኔ ኃጢአት የከፈለውን ዋጋ አያለሁ። እና በዛ ላይ ደግሞ እምነቴን እጥላለሁ። ከዚህ የተነሳ የእግዚአብሔርን ታላቅ ይቅርታ አገኛለሁ። ቸርነቱ በሕይወቴ አዲስ ልብ፣ አዲስ መንፈስ፣ አዲስ አመለካከት ይሰጠኛል። ያ ደግሞ እኔን የእግዚአብሔርን ደስታ እንዳይ ያደርገኛል። የእግዚአብሔር ደስታ እና ደስታዬ ነው እግዚአብሔር ለእኔ ብሎ ነው ዘማሪው እየተናገረ ያለው። ስለዚህ እውነትና ብርሃን የሚመራቸው ሰዎች የሚያገኙት እግዚአብሔር ታላቅ ደስታቸው ሆኖ ነው። እግዚአብሔርን ማምለክ እንደ ሸክም አይደለም የሚሆንባቸው፣ ታላቅ ደስታ ነው፣ ትልቅ ክብር ነው። እግዚአብሔርን ማምለክ፣ እግዚአብሔርን በዙፋኑ ፊት ማግኘት እና በእግዚአብሔር ፊት መገኘት። ክብር ለእግዚአብሔር ይሁን። ስለዚህ ማን ነው የሚመራችሁ? የመደምደሚያ ሐሳብ እዚህ መደምደሚያ ላይ ቁጥር አምስት ላይ ቁጥር ሶስት እና አራትን ነው እንግዲህ የተናገርኩት። ቁጥር አምስት ላይ ግን ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትታወኪያለሽ? በእግዚአብሔር ተስፋ አድርጊ፣ የፊቴን መድኃኒትና አምላኬን ገና አመሰግነዋለሁ ብሎ እውነትና ብርሃን ላክ፣ እነሱ ይምሩኝ፣ ወደ ታወቀው አቅጣጫ ይምሩኝ። እዛ ጋ ይቅርታ እና ሰላም፣ እረፍት፣ ከእግዚአብሔር ጋር መታረቅ አገኛለሁ፣ በረከትም ሁሉ ይሞላኛል። እና ወደ ነፍሱ መለስ ሲል ግን ነፍሱ አሁንም ቁጥር አንድና ቁጥር ሁለት ላይ ባሉት ላይ የተንጠለጠለች አይነት እና በዚህ በቁጥር ሶስትና አራት መሰረት ቱር ብላ ያልወጣች አይነት እንደሆነ ነው የሚታየው። ስለዚህ ለነፍሱ መልእክት ሲናገር ነው የምታዩት። ነፍሴ ሆይ ለምን ታዝኛለሽ? መለስ ብሎ ይሄ ነው እውነቱ፣ ይሄ ነው እውነቱ። ስለዚህ ነፍሴ በሐዘን ውስጥ መቀጠል የለብሽም፣ በማጉረምረም ውስጥ መቀጠል የለብሽም፣ በትካዜ ውስጥ በቁዛሜ ውስጥ መቀጠል የለብሽም። አትዘኝ ነፍሴ፣ በውስጤም ደግሞ አትታወኪ እና ይሄ ወደሚመራው እግዚአብሔር ነይና እግዚአብሔርን ተስፋ አድርገሽ ነፃ ውጪ። የፊቴን መድኃኒት አምላኬን ገና አመሰግነዋለሁ ብሎ ይናገራል። እና እኔ ይህንን የፊቴ መድኃኒት የሚለውን ሁልጊዜ ሳስበው እንደዚህ ይመስለኛል። አንዳንድ ሐዘን ራሱ የኃጢአትም ሐዘን የሆኑ እንቅስቃሴዎች ልባችንን ነክተውት ባዘንበት ጊዜ ፊታችን ላይ ይታወቃል አይደል? እግዚአብሔር ደግሞ ውስጣችንን ሲፈውስ በብርሃኑና በእውነቱ ደስታ ስለሚሆንልን ፊታችን ምን ይሆናል? ይፈካል። ልክ ይህንን ነው የሚናገረው፣ የፊታችን መለወጥ ነው። እና እግዚአብሔር ምስጋና የሚገባው አምላክ ነው። ነፍሳችሁ መከራችሁ ታውቃለች ሆይ ወይም ነፍስን እናንተ መከራችሁ ታውቃለች ሆይ የሚል ነገር ነው። ነፍሳችሁን ነፍሴ ሆይ እስኪ ረጋ በይ፣ አትቸኩይ፣ አትንቀዥቀዥ፣ አትዘኝ። ገና የሆነና ያልሆነውን ነገር ሳታውቂ አንዳንድ ሰዎች ወዲያው ሲቅበዘበዙ ታያቸዋላችሁ። ረጋ በይ ነፍሴ፣ ረጋ በይ፣ ረጋ በይ። ራሳችንን ለራሳችን መክረን እናውቃለን ወይ? በእግዚአብሔር ብርሃንና እውነት የሚመሩ ሰዎች ታላቁ በረከታቸው የገዛ ነፍሳቸውን መምከራቸው ጭምር ነው። የገዛ ነፍሳቸውን ከስህተት ከሐዘን መመለሳቸው ነው። ወደ እግዚአብሔር መመለስ ነው የሚሻለው ነፍሴ ብለው ይናገራሉ። እንደዚህ ብያለሁ፣ ነፍሳችሁን መምከር ከዚህ በፊት አድርጋችሁ ካልሆነ ከአሁን ሰዓት ጀምሮ ጀምሩት። ጸጥ በይ፣ ውስጤ አታውኪኝ። እኔ በእግዚአብሔር አምናለሁ፣ ተስፋዬ እሱ ነው። አሜን። እንዴት ድንቅ ነው እንደዚህ አይነት ነገር ውስጥ መግባት። ስለዚህ እግዚአብሔር አምላክ እዚህ ደረጃ ድረስ አሁን ብርሃንና እውነትና ብርሃንን ላክ፣ እነሱ ይምሩኝ፣ ወደ ተነገረው አቅጣጫ ነው የሚመሩኝ፣ ወደ እግዚአብሔር ነው የሚመሩኝ። እግዚአብሔር ጋር ስደርስ ለጥያቄዎች ሁሉ መልስ፣ ለፍርሃቶች ሁሉ መልስ፣ ለጭንቀቶች ሁሉ መልስ፣ ለበሽታ ሁሉ ፈውስ እግዚአብሔር ጋር ስደርስ አውቃለሁ። ስለዚህ ነፍሴ መጨነቅ የለብሽም። እግዚአብሔር ተስፋሽ ነው፣ የሚያኖርሽ ነው፣ የሚረዳሽ ነው፣ የሚጠብቅሽ ነው። ብርሃንንና እውነትን በውስጥሽ የሚገልጥ ነው። ጸጥ ብለሽ በእግዚአብሔር ላይ ታምኘሽ ኑሪ የሚል ሀሳብ አለበት። እግዚአብሔር ስለዚህ ክፍል እና ስለ እነዚህ እውነቶች አመሰግነዋለሁ። እግዚአብሔር ይባርካችሁ። የሰማነውን በልባችን ያሳድርልን። አሁን ቁጥር ሁለትን እንዘምራለን። ቁጥር ሁለት ከመዝሙራችን ላይ ከመልእክቱ ጋር የሚሄድ ነው። እንዘምራለን። አምላክ እረኛዬ ነው ብለን እንጨርሳለን።